የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እንደነገርኩ መጀመሪያ በእነዚህ ሰዎች ስራ ስማረክ መጻፍ ለመጻፍ ይያዝ ነበር። በእነዚህ ሰዎች የተማረኩት የራሴን ጥያቄ ለመመለስ ስለፈለኩ ነው። የሳይንስ ተማሪ በመሆኔ ከአልበርት አንስታይን እና ከፍሮይድ ጋር በደንብ ተዋውቄያለሁ። ከሳይንሱ ስራ ደግሞ ጎን ለጎን ስነ ጽሁፍን በጣም ከመውደዴ ከቶልስቶይ እና ከፍሮይድ ጋር ተዋውቄያለሁና ኦልሞስት 20 አመት የእነዚህን ሰዎች ስራ በጥልቀት መርምሬያለሁና ከዛ በኋላ ነው ወደ መጻፍ የመጣው።
ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የስነ ጽሁፍ ሰው
ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም ዓለም በርከት ያሉ መጽሐፍትን ጽፏል። ቆየት ብሎም ሙሉ ዝግጅት ይቀርባል።
አንድ መንግስት ያለ ባንዲራ ሊኖር አይችልም። ለመንግስት ማሳመኛው እንግዲህ ህገ መንግስቱን አክብሩ ነው የሚለው። ከዚህ የበለጠ ምንም ሊያደርግም አይችልም።
እነዚህ እኛ ኢትዮጵያውያን አይደለንም፣ አጼ ምኒልክ ነው በግድ ኢትዮጵያውያን ያደረጉን የሚሉት አንደኛ የተዛባ የታሪክ አስተያየት ያላቸው መሰለኝ።
የሰንደቅ ዓላማ ጉዳይ ዛሬም ያዋያል።
የቀደሙት ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና የስነ ጽሁፍ ሊቅ የጥንታዊ መዛግብት ተመራማሪና አጥኚ የአባ ባህሪን ድርሰት አጥንተው የተረጎሙም ናቸው።
እርሳቸውን ተከትሎ የሰማችኋቸው ደግሞ የታሪክ መምህሩ ፕሮፌሰር ኃይሌ ላሬቦ ከአትላንታ ጆርጂያ።
ሁለቱም ቆየት ብለው ይሰማሉ። በአዲስ አበባው መስኮት ንጉሴ አክሊሉ ብቅ ሲል
ትምህርት
በኢትዮጵያ ይለናል። በተከታታይ ውይይቱ
የሳምንቱ ምርጥ ግጥምና ምርጥ ዜማዎች
እናም ሌሎች በርከት ያሉ ዝግጅቶችን ይዘን ከእሁድ መስከረም 27 2011 ዓ.ም ምረት የራዲዮ መጽሔት ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና ዛሬ ብቻዬን አለመሆኔን አድማጭ ይገነዘባል ብዬ እገምታለሁ። ማብራሪያ አስፈልገኝም። ድምጽህ ተሰምቷል።
የለም አዲሱ፣ ዛሬ ስለመኖሬ ይልቁንም ድምጽህ ያስታውቃል ብል ትክክል ይመስለኛል።
አዎ፣ ባንተ ቤት ብድር መመለስህ ነው። አንድ ሁለት ሶስት ፕሮግራሞች የጠፋኸው በሁለት የራዲዮ መጽሔቶች ያልተሰማው ድምጽህ ዛሬ ጎልቶ ይሰማል።
አዲሱ ጥያቄ በርክቶብህ የሰነበትክ ትመስላለህ።
አሉላ የታለ እሱን የበላ ጅባል ጮኋላ ያለ ጥቂት አይደለም። ለማንኛውም እንኳን ደህና መጣ። ጤና ይስጥልን አድማጮች፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። የራዲዮ መጽሔት ታዳሚዎች በሙሉ የምናስተናግዳችሁን የአዲሱ አበበና
አሉላ ከበደንን ከአቀናባሪያችን ንጉሡ ታምሬ ጋር እነሆ የምሽቱን ይዘን ቀርበናል።
እሁድ ከሆነ ዕለቱ
አሁን የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ብሬት ካቫኖ የዩናይትድ ስቴትስ ጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የሕግ መወሰኛ ምክር ቤቱ ከወሰነና ቃለ መሐላ ከፈጸሙ በኋላ ዋሽንግተን ዲሲ ላይ የበረታ ቅሬታ እየተሰማ ነው። በፕሬዝደንት ዶናልድ ትራምፕ የቀረቡትን ብሬት ካቫኖ ሹመት የሕግ መወሰኛ ምክር ቤቱ ያጸደቀው ትላንት ቅዳሜ መስከረም 26 2011 ዓ.ም ምሽት ላይ የነበረ ሲሆን ወዲያው በግል በተከናወነ ሥነ ሥርዓት ቃለ መሐላ ፈጽመዋል። ሰሎሞን አባተ ዝርዝሩን እንደሚከተለው አሰናድቷል።
On this vote, the ayes are 50, the nays are 48.
ምክትል ፕሬዚደንት ማይክ ፔንስ ናቸው የድምፁን ውጤት ያሳወቁት። የሚስተር ካቫኖ ሹመት የጸደቀው ከምክር ቤቱ አባላት እንደራሴዎች የ50ውን ድምፅ በማግኘት ነው። ከሪፐብሊካኑ 49 ሴናተሮች የተቃወመ ማንም ካለመኖሩ በተጨማሪ ካቫኖ አንድ የዲሞክራቲክ ፓርቲው ሴናተር ተጨማሪ ድምፅ በማግኘታቸው ነው በ50 ድጋፍና በ48 የዲሞክራቲክ ሴናተሮች ተቃውሞ ያለፉት። የአላስካ ሪፐብሊካን ሴናተር ሊሳ ሙርኮስኪ በስብሰባው ላይ ቢገኙም ድምፃቸውን ሳይሰጡ ቀርተዋል። ለካቫኖ ሹመት የይሁንታ ድምፅ የሰጡት ዴሞክራት እንደራሴ የዌስት ቨርጂኒያ ሴናተር ጆ ማንቺን ሳልሳዊ ናቸው። በዚህ አይነት በታሪክ እጅግ ጠባብ በተባለ ልዩነት ሹመታቸው የጸደቀላቸው ካቫኖ የጠቅላይ ፍርድ ቤቱ 114ኛ ዳኛ ሆነዋል። ዋሽንግተን ዲሲ የሚገኘው ፌደራል ይግባኝ ሰሚ ችሎት ዳኛ ሆነው የቆዩት ብሬት ካቫኖ የሁለተኛ ደረጃ ተማሪዎች ሳለ እንዲደፍረኝ ሞክሮ ነበር ባሉ ዶክተር ክሪስቲን ብሌዚ ፎርድ የሚባሉ የዩኒቨርሲቲ ፕሮፌሰር ውንጀላ ምክንያት እንዲሁም ተከፋፍሎ የነበረው የሕግ መወሰኛ ምክር ቤቱ ከፍተኛ ውዝግብ ውስጥ ገብቶ ቆይቷል። በዚሁ ክስ ምክንያት ሚስተር ካቫኖ ለሴኔቱ እማኝነት በሰጡ ጊዜ አንጸባርቀዋል በተባለ ወገንተኛ አስተያየትና ግልፍተኛነት ጭምር ለታጩበት ከፍተኛ ወንበር ብቁ አይደሉም የሚል የበረታ ተቃውሞ ከዲሞክራቶቹና ከሌሎችም ተሟጋቾች ሲነሳባቸው ሰንብቷል። በሀገሪቱ ምክትል ፕሬዚደንት ማይክ ፔንስ ሊቀመንበርነት ድምፅ እየተሰጠ በነበረ ጊዜ በምክር ቤቱ የእንግዶች መቀመጫ ውስጥ የነበሩ ታዛቢዎች ያሰሟቸው በነበሩ ቅሌት ቅሌት በሚሉ የጩኸት ድምፆች ሂደቱ እየተቋረጠ ለመቀጠል ከመገደዱም በላይ ከውጭ የሚስተጋቡ የነበሩ ተመሳሳይ የተቃዋሚ ሰልፈኞች ድምፆች አዳራሹን ዘልቀው ይሰሙ እንደነበረ ተገልጿል። ፕሬዚደንት ዶናልድ ትራምፕ ባለፉ 20 ወራት ውስጥ የዳኛ ሹመት በተሳካ ሁኔታ ሲያጸድቁ ይህ ሁለተኛቸው ሲሆን ካቫኖ ባላቸው አቋምና እምነት ምክንያት ወግ አጥባቂ ዘመም የሆነ ጠቅላይ ፍርድ ቤት ማጽናት እንደቻሉ ይነገርላቸዋል። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ለሰደድ ጫሪ ክብሪት እንዳይሰጡ ሁሉ ለግራ ዘመም ፖለቲከኞችም ስልጣን አያጎናጽፉም ሲሉ በውጤቱ የተሰማቸውን እርካታ አሳይተዋል። እጅግ የሚያስፈነድቅ ቀንም ሲሉ በቃላቸው ተናግረዋል ትራምፕ። ብሬት ካቫኖ የ53 ዓመት ዕድሜ ጎልማሳ ሲሆኑ ቢያንስ ለመጪዎቹ 40 ዓመታት በጠቅላይ ፍርድ ቤቱ ዳኛነት ሊያገለግሉ እንደሚችሉ ብዙዎች ተንብየዋል።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ውስጥ በስደት ይኖር የነበረው ሳውዲ አረቢያዊው ጋዜጠኛ ኢስታንቡል በሚገኘው የሳውዲ ኤምባሲ ባለፈው ወር የተገደለው የጋብቻ ሰነድ ለመጠየቅ በገባበት ወቅት ነው ሲሉ የቱርክ ባለሥልጣናት ደምድመዋል። የሳውዲ ባለሥልጣናት ግን ክሱን መሠረተ ቢስ ሲሉ አጣጥለዋል። የጋዜጠኛ ጃማል ካሾጊ እጮኛ ባለፈው ማክሰኞ ከቆንሲላው ጽፈት ቤት ውጭ ተጠብቀው የነበር ሲሆን ከገባ በኋላ ከህንፃው አልወጣም ብላለች። ካሾጊ ለዋሽንግተን ፖስት ጋዜጣ ይዘግብ የነበር ሲሆን ባለፈው ዓመት የተሰደደው የሳውዲ አረቢያ መንግሥት የተቃዋሚዎችን ድምፅ ማፈን ከጀመረ በኋላ ነው። ጋዜጠኛው በተለይ ልዑል አልጋውራሹን ሞሐመድ ቢን ሳልማንን አጠንክሮ ይተች ነበር ተብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሰሜን ኮሪያ ለአራተኛ ጊዜ ጉብኝት ካደረጉና ከሀገሪቱ መሪ ኪም ጆንግ ኡን ጋር ከተገናኙ በኋላ ዛሬ ሶል ደቡብ ኮሪያ ገብተዋል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና በኪም ጆንግ ኡን መካከል ሌላ ሁለተኛ ግንኙነት ለማድረግ ፍላጎት እንዳላቸው፣ ቀኑ ግን እንዳልተወሰነ ፖምፔዮ ተናግረዋል። ማይክ ፖምፔዮ በሦስቱ ቀናት የምስራቅ እስያ ጉብኝታቸው ትላንት ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤና ከውጭ ጉዳይ ሚኒስትሩ ታሮ ኮኖ ጋር ተገናኝተው በሰሜን ኮሪያ ጉዳይ ላይ ተወያይተዋል። ዜናው አበቃ።
ዕለተ እሁድ መስከረም 27 2011 ዓመተ ምህረት
የራዲዮ መጽሔት ነው ሰዓቱ።
የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና አንተም አለህ አይደለም?
አለህ አዲሱ። ሁለተኛ ብቻህን ጥይህ አልጠፋም ልል ምንም አልቀረኝም።
እንደሱ ይሻላል። እና የምናስተናግዳችሁ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ሳምንቷን ምርጥ ግጥም እነሆ።
እውነትን ፍለጋ ተሰደው ከወጡ አላየንም ልጄ በሰላም ሲመጡ። አንተም ስማ ልጄ እንዳትታለል እንዲህ አትገኝም እውነት በቀላል እያለ አባባ ራሴን ደባብሶ ከፈተና እንዳልወድቅ በአይኑም ባአፍሶ መርቆ ለግሶ ከሸኘኝ ከሀገሬ ብዙ ዓመት አለፈ ይሄውና ዛሬ። እኔም በመገንዘብ የአባቴን ምክር እውነትን ፍለጋ በመዘዋወር ከነገሥታት ግቢ ከልዑላን ቤት በላሁኝ ጠጣሁኝ ሁሉን አየሁት። አደርኩኝ ከጎጆ ዋልኩኝ ከገበሬ ተጫወትኩ ከበኛ ቆረጠምኩኝ ጥሬ ግን መቼ ተገኝቶ የእውነት ፋናዋ የረቀቀብኝ ጠፋብኝ ሥራ።
የሳምንቷን ምርጥ ግጥም እውነትን ፍለጋን የምሽቱ የራዲዮ መጽሔት እንግዳችን እንደተወጣልን ነበር የሰማነው።
አሁን ደራሲና መምህሩ እንግዳችንን ዶክተር ዋልት ንጉስ ዳርጌን በቃሉ ለወጣልን ገጣሚውም ላልታወቀችው ዘመን ለጠገበችው ግጥም እናመሰግናለን።
አሁን የሳምንቷ ቀዳሚ ዜማ ቀዳሚ ስልት ሙዚቃ ለምሳዊ ቴዲ አፍሮ እንዳቀነቀናት በዚህ ወደ ቀዳሚው ቅንብራችን እንደርደር።
ከረጂ ወራት በፊት ባጭሩ የማነጋገር እድል ባገኘን ጊዜ በተለይ ትኩረት አድርገን ለመወያየት የፈለግንበትን አንድ ስራውን አንስተን ነበር። ረጂም ቀጠሮ ሰጥተን የተለያየ ነው።
በጊዜው ያስተዋወቅንበትንና ይልቁንም በዚሁ አብይ ጭብጥ ላይ ያተኮረውን ማስታወሻ እናስቀድም። በእኔና ባንተ መለለስ ይመስለኛል የምንደርደር።
ልክ ነው አዲሱ።
አቤት
ላስታውስ እኮ ነው።
እሺ ቀጥል እስቲ።
ተጠየቅ።
ዛሬ ተራ ወደ እኔ ዞረ መሰለኝ ጥያቄው።
አሁን አዲሱ
እሺ ልጠየቅ።
የፊዚክሱን ሊቅ አልበርት አይንስታይንን፣ የስነ ልቦና ጠቢቡን ሲግመንድ ፍሮይድን፣ እቁን ደራሲና የፍልስፍና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪንና ሌላውን ስመጥሩን እረኛ የአገሩን ልጅ ሊዮ ቶልስቶይን ምን አገናኛቸው?
ተሳለኝ ይሄ በርግጥ ከበድ ያለ ጥያቄ ነው የሚል ነበር ያኔ የሰጠው መልስ ታስታውስ እንደው። አሁንም ይሰራ ይመስለኛል።
አሁንም ይሰራል። ታዲያ መልሱን ታውቀዋለህና ለጫዋታው ስትል ግን መርሳት ቢኖርብህ ነው።
አሁን አራቱ ቱባዎች በየተሰማሩበት የጥናት መስክ የተጠበቡ መሆናቸው
ትክክል። ሁለተኛውን ያልተጠየቀ ነገር ግን ሊጠየቅ የሚገባ ጥያቄ ነው የመለስከው።
እናስ እነዚህን አራት የዓለማችን እውቆች ምን አገናኛቸዋል?
ቀደም ብለን በመግቢያችን ያነሳነው እንግዳችን ዶክተር ዋልተ ንጉስ ዳርጌ ነው። አጭሩ መልስ የሚወራረስም ቢሆን ተለይተው ከሚጠሩባቸው ከተጠበቡባቸው የምርምርና የሙያ መስኮች ከተለያየ ጊዜና ስፍራ ዘመን አሻግሮ እኛ ዘንድ ያመጣቸው
ግሩም ነው። መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ይሄም ቀደም ባለው ማስተዋወቂያችን የተነሳ ጥያቄ መስለኛል አሉን።
አሁን አዲሱ ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የስነ ጽሑፍ ሰው መሆኑን እንደ ሐሳብ ወለዱ ሁሉ ምርምርና ጥናት በሚያደርግባቸው እንዲሁም በሚያስተምርባቸው የሙያ መስኮችም በርከት ያሉ መጽሐፍት ያበረከተ መሆኑን በወጉ ልንተዋወቀው የሚገባ ወጣት መሆኑን ጭምር ነበር ይገለጻል።
በርግጥም ልንተዋወቀው የሚገባ ወጣት ነው አሉላ። ወጣቱ እንደራሲ ማስተዋወቁን ቀጥላ
አመሰግናለሁ አዲሱ። ዶክተር ዋልተ ንጉስ ዳርጌ ቀደም ብለን እንደገለጽነው በተጨማሪ በርከት ያሉ መጽሐፍት ቢጽፍም ተጨማሪው ድርሰቱ ነው ጀርመኑ የድሬስደን ዩኒቨርሲቲ የምህንድስናና የቴክኖሎጂ ትምህርት ክፍል ረዳት ፕሮፌሰር ነው። ለምሽቱም በዚህ ቀደም ብለን በጠቀስነው የአራቱን ቱባዎች ህይወት በሚመለከተው መጽሐፉ ዙሪያ እናተኩራለን።
ዶክተር ዋልተ ንጉስ ዳርጌ በቅድሚያ እንኳን ደህና መጣ።
እንኳን ደህና
ቁም ነገር የተመላባቸው ምናልባትም ብዙ እንድንጠይቅ ብዙ እንድንመረምር የሚያደርጉ መጽሐፍ ጽፈሃል። የቁም ነገሩን ያህል ታዲያ በለዛ በጨዋታ ሌሎች ሁኔታዎችን ማዛመድ በሚችሉ መልኩ በርካታ መጽሐፎች ነው የጻፍከው። ለዛሬ የመጨረሻው መጽሐፍህን ነው ትኩረት የምናደርግበት። The Reason for Life አራት እውቅ የዓለማችን ጠቢቦችን ህይወትና ተሞክሮች ፍልስፍና የምዳስስበት መጽሐፍ ነው። እስኪ ስለ ጉዞህ እናውራ። ወደ መጽሐፍ ተለቅ ብለን እንመረምራለን። ወደ ሺካጎ መጥተህ በዛሬው ዕለት ወደ ዋሽንግተን ዲሲ በረህ ነው ያገኘው። ትምህርት በእረፍት ምን አመጣህ ወደ ዩናይትድ ስቴትስ?
በቺካጎ የ43ኛው የኮምፒውተር ሎካል ኤሪያ ኔትወርክ የሚባል ኮንፈረንስ ለ43 አመት በተከታታይ የሚካሄድ ኮንፈረንስ ነው። እዛ ላይ ለመካፈል ነው የመጣሁት። በዓለም ላይ ያሉ የኮምፒውተር ሳይንቲስቶች በተለይ በኮምፒውተር ኔትወርክ ላይ ምርምር የሚያደርጉ ሰዎች በየአመቱ ስራዎቻቸውን ያስተዋውቃሉ። ስበሳችን በስራዎቹ ላይ እንወያይባቸዋለን። እኔም ስራዬን ላስተዋውቅ የባልደረቦችንም ስራ ለማወቅ የስራ ጉዳይ ነው።
የምርምርና የጥናት ሆነ መምህር ነህ። በጀርመን ሀገር የሚገኘው ድሬስደን ነው ዩኒቨርሲቲ ፕሮፌሰር ነህ። በኮምፒውተር ኢንጂነሪንግ ነው ሙያ። ይሁን እንጂ ከሳይንሱ ወጣ ለማለት ፈቃደኛ ነህ፣ ደጋግመህ የምትመላለስክ ይመስላል። እስኪ ስለ ሙያህ እናውራ። መጽሐፎች ጋር ከመድረሴ በፊት የምታስተምረውን የሙያ አይነት ተማሪዎችህን፣ ዩኒቨርሲቲህን አስተዋውቀን እስኪ።
ባችለር ዲግሪን የሰራሁት በኤሌክትሪካል ኤንድ ኤሌክትሮኒክስ ቴክኖሎጂ ነው። ማስተርስ ዲግሪን የሰራሁት በኤሌክትሪካል ምህንድስና ነው። ፒኤችዲን ደግሞ የሰራሁት በኮምፒውተር ምህንድስና ነው። አሁን በድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በኮምፒውተር ኔትወርክ አሶሺየት ፕሮፌሰር ሆኜ ነው የምሰራው። ድሬስደን በጀርመን ውስጥ ካሉ ታዋቂ ከሚባሉ 5 ዩኒቨርሲቲዎች መካከል የሚቆጠር ዩኒቨርሲቲ ያላት፣ በግምት 36,000 ተማሪዎች የሚማሩባት ዩኒቨርሲቲ ነው። እዛ ውስጥ ነው የማስተምረው።
ስለ ስራህና የመጣህበትን መንገድ በጨረፍታ ለማየት ከሞከርን የምትኖርበትን ገፋ አድርገን እንመልከት። ስነ ጽሁፍ ትልቁ የህይወትህ አካል ይመስላል። ለመጀመሪያ ጊዜ ከስራዎች ጋር የተዋወቅኩት በ1997 ያሳተምከው መጽሐፍ ነው። በራዲዮ መጽሔት ጠቀስ ለማድረግ ያህል ብቻ ነው የቻልነው ገፋ አድርገን ስለ መጽሐፍ ይዘት አልተነጋገርንም። ከዚያ በኋላ በርከት ያሉ መጽሐፎች ጽፈሃል። በምታጠናው በምትመራመርበት መስክም እንዲሁ በርከት ያሉ መጽሐፎችን ጽፈሃል። ኋላ ላይ እናስተዋውቃለን ለአድማጮች። ወደ መጨረሻው የቅርብ ጊዜ ስራህን እንምጣ። ምናልባት የመጨረሻ እንዳልል መንገድ ላይ ያለም ሌላ ስራ እንዳለ ስረድቻለሁ።
እውነት ነው።
ፍልስፍና፣ ሳይንስና እምነትን የሚመለከት የሰው ልጅን ህልውና የሚዳስስ ነገር ግን ቀደም ብለን ባስተዋወቅ ናቸው አልበርት አንስታይን፣ ፎዶር ዶስቶቭስኪ፣ ቶልስቶይና ፍሮይድ ስራዎች ውስጥ የሚመላለስ ከስራዎቸውም አልፎ አስተሳሰባቸውን የሚመለከት ነው መጽሐፍ። እስኪ በአንተ አንደበት እንረዳው፣ ስለምን ምንድን ነው ይዘቱስ የመጽሐፍ?
በተለይ ዩሮፕ ስትኖር የዚህ መጽሐፍ አስፈላጊነት በደንብ ይገባል። ምናልባት አሜሪካ ብዙ ትርምሶች የሚካሄድባት ሀገር ስለሆነች ሀሳቦች በቅጡ ጠለው ላይወጡ ይችላሉ። ዩሮፕ ስትኖር ግን ዩሮፕ በጣም አስቸጋሪ ታሪክ ያላት ብዙ ጦርነቶች የተካሄዱባት ብዙ በሰዎች መካከል ግጭት የተካሄደበት ነውና አሁን ይሄ ከሁለተኛው ዓለም ጦርነትን አልፈው የሰከነ ህይወት የሚባል የሚኖሩበት ጊዜ ነውና ለምንድን ነው የሰከነ ህይወት የሚኖሩት ብለን ስናስብ አንደኛ ከታሪካቸው ተምረዋል ሁለተኛ ደግሞ በጣም ታላላቅ ፊሎሶፎች ከነሱ ወጥተዋል የሰው ልጅ ለምንድን ነው የሚኖረው በጧት ተነስቶ የሚኳትንለት አላማ ምንድነው ደስታውን ኬት ነው የሚያገኘው የሚለውን ነገር በቅጡ የተመረመሩ ፊሎሶፈሮች ያፈራች ኮንቲኔንትናትና ከነዛ እነዚህ አራቱ ሰዎች ደግሞ በጣም ለየት ብለው የሚወጡ ሰዎች ናቸው እና አሁን ያለውን የአውሮፓውያኖችን ህይወት በቅጡ ለመረዳት በተለይ ደግሞ እኔ ከነሱ ጋር ስኖር እነሱን እንዴት ነው የሚያዩት እኔም ደግሞ እነሱን እንዴት ነው የምረዳው የራሴ ህይወት አላማ በመካከላቸው ስመለስ ምንድነው የሚለውን ነገር መጀመሪያ ለራሴ ለመመለስ አነበብኩኝ ያነሳው ጥያቄ ነው አነበብኩኝ ደግሞ ካነበብኩ በኋላ ለሌላው ለማካፈል የሚቀጥለው እንት ነው ስቴፕ ነው የሚሆነው የሚቀጥለው እርምጃ ነውና በዛ ምክንያት ነው ይሄን መጻፍ ለመጻፍ ይሄንንም ጭብጥ ለማንሳት የተፈለገው
አንኳር የህይወት ጥያቄ በትመስለኛል ዘመን የጠገበ ጥያቄ ነው ማለት ይቻላል ያንን ይሃልም ትኩስ ጥያቄ ነው የመኖር ጥያቄ የህይወት አላማ ጥያቄ በብዙ ዘመናት ውስጥ ሲነሳ የቆየ መሆኑን ይሃል ዛሬም ደጋግመን የምናነሳው ይቀርባችን ነውና ጊዜ በወሰድን በጥሞና ባየን ጊዜ ሁሉ የሚነሳ ጥያቄ ይመስለኛል አሁንም እስኪ መጻፍ ጋር አንቆይ ለምን አራቱ እንዳልከው ቱባዎች ናቸው እነኚህ በየአጠኑ በተመረመሩባቸው መስኮች ከፍተኛው ቅና ያላቸው ናቸው ይሁን እንጂ አራቱን በተለይ መርጣሃል የህይወት አስተሳሰባቸውን ስላምላክ ያላቸውን እምነት ሁሉ ተመረምራለህ እስኪ ገፋ አድርገህ ንገረን ለምን መረጥካቸው
የመጀመሪያው ነገር በሐሳባቸው ወጥነት የሚወዳደራቸው ሰው የለም በጣም ኦሪጅናል የሚባል ሐሳብ ያመነጩ ሰዎች ናቸው። ሁለተኛው ደግሞ አራቱ በጣም የተለያየ እምነት አላቸው እና ዳይቨርስ የሐሳብ ልዩነት ለማስተናገድ ስፈልግ በሐሳብ በጣም የተራራቁት ሰዎች ሆም ቢገ ነው የመረጥኩት። ሁለተኛው ምርጫ ደግሞ ማነው ሶስተኛው አንደኛው እንዳልኩት በጣም የታወቁ መሆናቸው ሁለተኛ በሐሳብ መራራቃቸው ሶስተኛ ደግሞ አሁን ያለውን የምዕራቡን ዓለም የመኖር ፍልስፍና በሚያስደንቅ መልኩ አቅጣጫ የቀየሱ ሰዎች ናቸው። አሁን ላለው አሁን አሜሪካም ይሁን አውሮፓም ይሁን የምንኖርበትን አብዛኛው ህዝብ የሚኖርበትን ወይንም መኖርበታለው ብሎ የሚያምንበትን ፍልስፍና ወይንም ስነልቦናዊ አቅጣጫ የቀየሱ ሰዎች በመሆናቸውም ነው። እነዚህ ለማርት ይቻልኩት
ባጠኑበት በተጠቡበት የሙያ መስክ ከፍተኛ ወቀና ያላቸው ብቻ ሳይሆኑ ስራዎቻቸው ዛሬም ድረስ የሚመረመሩ ዛሬም ድረስ የሚጠኑ ሰዎችን ነው ስራዎች ያነሳሁና ስራዎቻቸው ብቻ ሳይሆን ሰዎችንም ማጥናት ግድ የሚል አስተሳሰብ እምነታቸውን የሚጠይቅ ነገር ነው የመጽሐፍ ትኩረት ያደረከው የቱን ይሃል ቀለለ ማለት አስቸጋሪ ነው እንዲቀላል ተብቀምና እንዴት ተቻለ? መጽሐፎቻቸውን ባነበብን ቁጥር የተወሰነ ግንዛቤ ሊኖረን ይችላል። የጥናት መስካቸውን ያለፉበትን መንገድ ባወቅን ቁጥር የተሻለ ለማወቅ እንችል ይሆናል። በዚህ ጥልቀት ግን ለማወቅ እንዲህ ነው የሚያምኑት የሚለው ደረጃ ለመድረስ የሚወስደውን ጊዜም ጉልበትም የጥናት ጥልቀትም ያሳያልና እስኪ አስረዳን ስለሱ።
አዎ ይሄ ለመጽሐፍ ዝግጅት ወደ 20 አመት ፈጅቶብኛል ራሴ። እንደነገርኩ መጀመሪያ በእነዚህ ሰዎች ስራ ስማረክ መጻፍ ለመጻፍ ይያል ነበር። በእነዚህ ሰዎች የተማረኩት የራሴን ጥያቄ ለመመለስ ስለፈለኩ ነው። የሳይንስ ተማሪ በመሆኔ ከአልበርት አይንስታይን እና ከፍሮይድ ጋር በደንብ በቅጥቶ አውቃለሁ። ከሳይንሱ ስራ ደግሞ ጎን ለጎን ስነ ጽሁፍን በጣም መውደዴ ከቶልስቶይ እና ከፍሮይድ ጋር ታውቃለሁና ኦልሞስት 20 አመት የእነዚህን ሰዎች ስራ በጥልቀት መርምሬያለሁና ከዛ በኋላ ነው ወደ መጻፍ የመጣሁት።
እንግዲህ የ20 አመት ጉዞ እናልባትም ከቀደሙት ስራዎች መጨረሻ ላይ ከወጣው መጻፍ በፊት የተጀመረ መሆኑን አሳይተናል። ያንኑ ይሃልም መንገድ የሚጠይቅ መሆኑን መረዳት አያዳግትም። የት አደረሰ ጥናት ምን አገኘ ታነሳለ ሶስት መሰረታዊ ጭብጦችን ይዘት እንሳለ በመጻፍ በሰው ልጅ ህልውናና የፈጣሪ ሚና ላይ እነኚህ አራት ሰዎች ያምናሉ አያምኑ ምንላቸውን ጥያቄዎች እስከመመለስ ይሄዳል። እስኪ አጫውቱ።
ኦኬ ያው እንዳየው አንተም መጽሐፉ በሶስት ይከፈላል። የመጀመሪያው የህይወት አላማ ምንድነው የሚለው ነገር ለመመለስ እኔ ማንኝ የሚለው ነገር መመለስ አለብኝ። ኬዝ ነው የመጣሁት ማን ነው ለኔ ኃላፊነት የሚወስደው
የሚለውን ይሄን ጥያቄ መመለስ አለብንና እነዚህ ሰዎች ይሄን ጥያቄ እንዴት መለሱ? ብዬ መጀመሪያው ስራ ያደረኩት ይሄን ነው። ሰው በምድር ላይ ማን ነው? ማን አመጣው እዚህ ጋር? ስለዚህ አውቶማቲካሊ እግዚአብሔር የሚለውን እንደ አንድ አማራጭ መውሰድ አለብንና እነዚህም ሰዎች ስለ እግዚአብሔር የሰው ልጅ ፈጣሪ ነው አይደለም በሚለው ነገር ላይ ከፍተኛ በጣም ብዙ ምርምር አድርገዋል፣ ብዙ ጽሁፎችን ጽፈዋል። ይሄ ጥያቄ ሳይመለስ ምንድነው የምሰራው የሚለው ነገር መመለስ አይችልም። እኔ ማን ነኝ የሚለው ነገር ሳይመለስ ምንድነው የምሰራው የሚለው ነገር ባዶ ጥያቄ ነው የሚሆነውና ከዚህ የተነሳ ስለ እግዚአብሔር ያላቸውን ፍልስፍና ለመመራመር ሞክሬያለሁ። ይሄ ከተመለሰ በኋላ ደግሞ ወይንም እነሱ የመለሱትን ነገር ካጠናው በኋላ ደግሞ ኦኬ ሰው በመድር ላይ የመጣው በዚህ ምክንያት ከሆነ ምንድነው የሚሰራው የሚለው ሁለተኛው ደግሞ ጥያቄ መመለስ አለበት። እና እንደዚህ አራው ስለ እግዚአብሔር የሰጡትን ምላሽ ስናይ በጣም አይገናኝም። አይንሽታይን ምን ብሎ ነው የሳይንስ ሰው ስለሆነ የቁጥር ሰው ስለሆነ ቁጥሮች እርስ በርሳቸው ጋር ያላቸውን ዝምድና በጣም በቅጡ ያጠና ሰው ስለሆነ ይሄ ዓለም ያለ ፈጣሪ የተሰራ ነው ብሎ አያምንም።
እንዲርቅ የምንፈልገው ሰው ከእምነት የራቀ አይደለም
እሱ። እንደውም ፍሮይድ ይርቃል ከእምነት። አይንሽታይን በእግዚአብሔር ማመን ብቻ ሳይሆን በጣም በሚያስደንቅ ውበት በሚያስደንቅ ኦርደር ነው ይህችን ዓለም የፈጠራት ብሎ ያምናል። ግን አንዴ ከፈጠረ በኋላ በሰው ጉዳይ ውስጥ አይገባም። በጣም ፍጹም የሆኑ ህግጋትን መስርተዋል፣ የተፈጥሮ ህግጋትን። እና እያንዳንዱ ፍጡር ከድንጋይ እስከ ሰው ለነዚህ ህግጋት ታዛዥ ነው። የእግዚአብሔርንም ስራ አስደናቂ የሚያደርገው ሁሉ ሰው ለነዚህ በእኩልነት ለነዚህ ህግጋት በመታዘዙ ነው። እና ከዛ ውጪ ግን በሰው ህይወት ወይንም በሰው ጉዳይ ውስጥ አይገባም ብሎ ያምናል። ፍሮይድ በጣም ወደ ኋላ ይሄዳል። ወደ ግሪክ ኤፒኩሪያን ወደሚባለው ፊሎሶፊ ይሄድና በኤፒኩሪያን ፊሎሶፊ ይስማማል። ህይወት አጋጣሚ ናት። የምናየው በየቀኑ የምናየውን የሰው ልጅ ከንቱነት ስናይ አላማ ይኖረዋል ወይንም ደግሞ በጣም ብሉህ የሆነ እግዚአብሔር ሰውን ፈጥሯል ለማለት ያስቸግራል። ምክንያቱም ሰው ህይወቱ በጦርነት፣ በድህነት፣ በግልሙትና የተሞላ ነው። በስነ ልቦና ተቃርኖ ውስጥ የተሞላ ህይወት የሚኖር ሰው ነው እና ይሄንን ሰው አይቶ አንድ የሚያስደንቅ እግዚአብሔር ፈጥሮታል ለማለት ያስቸግራል ብሎ ያምናል። ዶስቶየቭስኪን ደግሞ ስናይ ዶስቶየቭስኪ ያለ እግዚአብሔር ምድር ልትኖር አትችልም። እግዚአብሔር ደግሞ አይንስታይን እንደሚለው ኢምፐርሰናል ሳይሆን በጣም ፐርሰናል ነው። ከሰው ጋራ ግንኙነት እንዲኖረው የሚፈልግ አምላክ ነው። ይህንን ደግሞ የምናውቀው ከተአምራት ሁሉ ትልቁ ተአምር እግዚአብሔር ለሰዎች ነጻነትን መስጠቱ ነው። ነጻነት የሚባለው ነገር ነው ተአምር።
የነጻነትን ጽንሰ ሐሳብ ያዘለ ነው የሚለው ያፈጣጥ
በቃ ከተአምራት ከተአምራት ሁሉ ታላቁ ተአምር ሰዎች እግዚአብሔርን ራሱ አይ እንዲሉ ማስቻሉ ነው። አንፈልግህም፣ አንከተልህም፣ ከሐሳብ ጋር አንስማማም እንዲሉ ማስቻሉ ነው። ይሄ ደግሞ ፍቅር የሚባለው ነገር አስችሏል። ሰው እርስ በርሱ ከፍቅር እንዲኖረው ሰው ከእግዚአብሔር ጋር ፍቅር እንዲኖረው ያስቻለው ነጻነት የሚባለው ነገር በመኖሩ ነው። ነጻነትን ካወጣኸው ምንም አይነት ሞራልን ትርጉም መስጠት አይቻልም። እና እግዚአብሔር ሰውን ፈጥሮታል፣ ከሰውም ጋር ደግሞ ህብረት እንዲኖረው ይፈልጋል። የዚህ ደግሞ ማስረጃው እንትን ነው ነጻነት ነው ብሎ ያምናል። ቶልስቶይን ስናይ ቶልስቶይም ከአይንስታይንና ከዶስቶየቭስኪ ጋር ይስማማል። ወደ በምድር ለመኖራችን ምክንያቱ እግዚአብሔር ነው። እንደውም የሰው ልጅ ደስታው የሚባለው ነገር ፍጻሜ የሚያገኘው አልቦ የሚያገኘው ከእግዚአብሔር ጋር ሲታረቅ ከእግዚአብሔር ጋር ሲስማማ ነው። ግን ይህንን ደግሞ የሚያደርገው እግዚአብሔር የሚያስደንቅ አእምሮ ሰጥቶታል። የሚያስተውልበት አእምሮ፣ ራሱን የሚመረምርበት አእምሮ፣ እንዲያስታውስ ራሱን ኮሬክት እንዲያደርግ እንዲያንስ የሚያበቃ አእምሮ ስለሰጠው ሰው እግዚአብሔር በየጊዜው እየመጣ አሁን ብዙዎች እንደሚሉት በትንቢት በራእይ በተአምራት ጣልቃ አይገባም። እንደዛ የሚገባ ከሆነ እግዚአብሔር በራሱ መተማመን የሌለው ነው ማለት ነው ብሎ ያምናል። እና ይሄንን ነው ስለ እግዚአብሔር ያላቸው አመለካከት እንደው
በዋናነት ይመረምራል።
ይሄንን ይመስላል
ከመጽሐፍ የመጀመሪያ አስኳል ቀዳሚው የምንመለከተው እሱ ነው። ሌሎች ጽንሰ ሐሳቦችም በመጽሐፍ ይዳሰሳሉ። የስነ ልቦናውን ጠቢብ ፍሮይድን ሃይማኖትን ወይም እምነትን የብዙዎች ቅዠት አድርጎ ሲመለከተው ትዳስሳለህ። አንዳች ወላጆች የሌላቸውንም ስራ ያንዳቸው የሌላቸው ተጽዕኖ በሌላ ዘመን በሌላ ሁኔታ ውስጥ የነበሩም ቢሆን የሚመለከቱበትን ታነሳለ። መጽሐፎች በርካታ ገጽታዎች አሉት። እስኪ ገፋ አድርገን መከተና ሁለተኛውን አምድ እናንሳ። መጽሐፎች በሁለተኛነት የህይወትን ዋጋም ይመረምራል። የህይወት ትርጓሚ እስኪ እንመልከት። የህይወትን ፋይዳን በተመለከተስ ምን ላይ ደረሱ እነኚህ የጥበብ ሰዎች? ምን ታዘብክ በጥናት?
ከፍሮይድ እንጀምር። መቼም ፍሮይድ የሚበዛውን የምርምር ህይወቱን ያሳለፈው የሰው ልጅ በምድር ላይ ለምንድን ነው የሚኖረው የሚለውን ከስነ ልቦናዊ ምርምር አንጻር ነው ያየውና እሱ ምንድነው ብሎ የሚያምነው ሰዎች በምድር ላይ የሚፈልጉት ደስተኛ መሆን ነው። እንደውም ደስተኛ ከሆኑ ህይወታቸው የረካ ከሆነ ምንም ጥያቄ አያነሱ። ፊሎሶፊ የሚባለው ራሱ አያስፈልግም። አዎ ሰዎች ጥያቄ መጠየቅ የሚጀምሩት በህይወታቸው የሆነ ነገር ሲጎድል ነው። ለሳይንስ ሁሉ ምክንያቱ በህይወታችን የጎደለ ነገር ስላለ ነው። ባይጎድል ኖሮ
ፍለጋው አይጀምርም።
ምንም በቃ ሰው አይፈልግም፣ በቃ ደስ ብሎት ነው የሚኖረው ብሎ ያምንና ስለዚህ የፍለጋችን ሁሉ ምክንያቱ ያለ መደሰት ነው፣ ያለ መርካት ነው። ለዚህ ምክንያቱ ምንድነው ብሎ ሲያስብ በሰው ልጅ የስነ ልቦና ህይወት ውስጥ ሁለት አይነት ኢንስቲንክት ወይንም ደመነፍስ የምንላቸው በጣም መሰረታዊ የሆኑ ደመነፍሶች አሉ። አንደኛው የፍትወት ደመነፍስ ነው። ሁለተኛው ደግሞ የአግሬሽን በአማርኛ ምን ብዬ እንደምተረጉሙ አላውቅም።
ስሜት በኃይል የሚገለጽበት
በኃይል አው ራስን በኃይል መግለጽ አው the instinct of sex and the instinct of aggression። እነዚህ ሁለቱ ነገሮች ካልረኩ ሰው ደስተኛ አይደለም። እነዚህ ነገሮች ደግሞ ሲረኩ ሰው ጥያቄ ያቆማል። ችግሩ ግን እነዚህ ሁለቱ ነገሮች በአንድ ጊዜ ማርካት አይቻልም። የፍትወት ስነ ልቦና የምንለው አላማው ፍቅር ነው። ሰዎችን ወደ አንድ ማምጣት ነው፣ ማሰባሰብ ነው፣ እና ትልቅ ኦርጋኒዝም እንዲሆኑ ማድረግ ነው። ዘ ኢንስቲንክት ኦፍ አግሬሽን ደግሞ የዛ ነው ተቃራኒ ነው። ሐሳቡ
ማራራቅ፣
ዲሶሺየት ማድረግ ነው፣ ማራራቅ ነው። በቃ ሞት ነው የሚረካው፣ በመግደል ነው፣ በኦርጋኒዝሙን በመበታተን ነው። እና እነዚህ የሚያስደንቁ ሁለት ደመነፍሶች ሚዛናቸው ሲስተካከል ሰው አርፎ ይቀመጣል። ግን ሚዛኑ በተዛባ ቁጥር ይሄንን ሚዛን ለማስተካከል የምናደርገው የትኛውም አይነት መዋተት፣ የትኛውም አይነት ድካማችን ይሄን ሚዛን መጠበቅ ነው ብሎ ያምናል ዶስቶየቭስኪ። በጣም የሚገርመው እሱ የነጻነትን ነው የሚያውጀው። እንግዲህ በስራዎች ሁሉ በቃ የሰው ልጅ ትልቁ ስጦታው ትልቁ ሐሴቱ ነጻነት ነው። እና የሰው ልጅ አላማው ይሄን ነጻነት በበጎ ፈቃዱ ማስረከብ ነው። ለዚህ ትልቁ ድሉ መስጠት ነው።
የህይወት ትርጉምና ፋይዳዎች። አድማጮች፣ ከወጣቱ ደራሲና መምህር ዶክተር ዋልተ ንጉስ ዳርጌ ጋር የጀመርነው ወግ አልተቋጨም። በቀጣይ ፕሮግራማችን እንመለስበታለን። አሁን ግን እንግዳይን ዶክተር ዋልተ ንጉስ ዳርጌ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
Shimmalin' me in the back of the tooth in the burglary.
የሰንደቅ ዓላማ ነገር የባንዲራ ጉዳይ ሲያወዛግብ ሰንብቷል። ኢትዮጵያ ውስጥ ሁለት ምሁራን አዋይተናል።
ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና የስነ ጽሑፍ ሊቅ፣ የጥንታዊ መጽሐፍት ተመራማሪና አጥኚ የአባ ባህሪን ድርሰትም አጥንተው የተረጎሙ ናቸው። ከብዙ በጥቂቱ ስናስተዋውቃቸው
ሌላው እንግዳ ደግሞ ፕሮፌሰር ኃይሌ ላሬቦ ከአትላንታ ጆርጂያ በሞርሃውስ ኮሌጅ የታሪክ መምህር ናቸው። ፕሮፌሰር ኃይሌ
ያለፈውን ውይይት የገታ ነው።
በዛ ሀገር ህግ አልገዛም፣ እንዲያውም የዛ ሀገር ሰው አይደለሁም፣ ዜጋ አይደለሁም፣ ለምሳሌ ኢትዮጵያ አይደለሁም የሚል ኃይል የራሱን ሰንደቅ ዓላማ ይዞ ይታገላል። ይሄ ልክ አይደለም ብላችሁኛል፣ ግን በዛው ላይ ልሂድና ምናልባት አንዳንዱ ደግሞ እንግዲህ አንተ ኢትዮጵያዊ ካልሆንክማ ስለ ኢትዮጵያ ጉዳይ መሟገት የለብህም፣ ሰንደቅ ዓላማውንም አትቀበልም፣ ስለዚህ በኢትዮጵያ በሀገር ውስጥ ጣልቃ አትግባም የሚል ጥያቄ ቢመጣ ሲያስኬዳል። በዛው ይሄዱ ፕሮፌሰር ኃይሌና ወደ ዶክተር ጌታቸው ይሄዳል። ወደ ፕሮፌሰር ጌታቸው በዚህ ጥያቄ ነበር የገታ ነው። ያንን ባጭሩ እንደግምና ወደ ውይይቱ እንዘንቃለን። በድጋሜ እንግዶችን አመሰግናለሁ። ዛሬ አንተ ቀደም ሲል የተደረገ ውይይት ስለሆነ አንተ የለህበትም ቅር እንዳይልህ፣
ሌላ ቀን እንደምንም እንደምናገኛቸው ተስፋ አላደርግም።
አንዳንዴ እኔን ጥለህ ኢንተርቪው ታደርጊልህ።
ልክ ነው።
እሺ፣ ወደ ውይይቱ እንዘልቃለን።
እኔ እንግዲህ ይሄ ኃይል በህዝብ ተመርጦ ነው ወይ? እንግዲህ ሀገር ስባል ሳለ ኢትዮጵያ ተቋቋማችሁ በእነዚህ ኃይሎች ወይ በእነዚህ ቡድኖች ምምነት አይደለም፣ ተቋቁሟ የቆየች ሀገር ናት። እነዚህ አሁን መጥተው የለም እኔ አልቀበልም ብሉ፣ የቀረው የኢትዮጵያ ክፍል መስማማት አለበት። ምክንያቱም ያ ሀገር የኢትዮጵያም አካል ነው፣ የሀገሩም አካል ነው። በዚህ ምክንያት እነዚህ ትንሽ ቡድኖች በሚሉት ተመርቶ ከብዙ ዘመናት ታሪኩ አባል የባለቤትነቱ አባል የሆነውን አካባቢ ዝም ብሎ መልቀቅ የሚችልበት አይመስለኝም፣ መሆንም ያለበት አይመስለኝም። አንደኛ የህዝብ ተወካይነት አለ ወይ ነው። የህዝብ ተወካይነት ካለ ሌላው የሀገሩ ክፍል ያ አካባቢ እንዲሄድ ተስማምቶበታል ወይ የሚለው ጥያቄ መነሳት አለበት። ዝም ብሎ በየትውልዱ እየተነሳ እኔ አካል አይደለሁም ሊሆን አልፈልግም ካለ ምስቅልቅልና ትርምስምስ ነው የሚፈጠረው። በዚህ ምክንያት የኢትዮጵያ አካል አሁን ያለንበት ሁናቴ በሰው ሰራሽ በተንኮል የተፈጠረበት ሁናቴ ነው። ከዛ በፊት የነበረው ሁናቴ በጣም የተለየ ስለሆነ ያ ሁናቴ መለወጥ ያለበት መሰለኝ። በስልጣንም ያሉት ሰዎች ይህንን ተረድተው ምክንያቱም በጎሳ ላይፈጠር ብሎ የተዋጋ ሀገር በጎሳ የሚዋቀርበት ምክንያት የለም።
ቀደም ሲል ባነሳው ጥያቄ ላይ በጌታቸው የበኩልዎን እንዲሉና መፍትሄ ሰጥተውልኝ በዛ እንደጋለን።
አንድ የኢትዮጵያ ክፍል አንድ ህዝብ ኢትዮጵያ አይደለሁም ራሴን ችዬ እሄዳለሁ ካለ ጦርነት ማወጅ አለበት። የነጻነት ግንባር ብሎ ፈጥሮ ጦርነት ማወጅ አለበት። ይሄ ደግሞ ሆኗል። መጀመሪያውኑ ኢትዮጵያ ዛሬ ትንሽ የሆነችው ልክ ባሆኑ ጥያቄ ምክንያት ነው አሁን በተተነሳው ጥያቄ ብዙዎች የወጡት ከኢትዮጵያ ከኢትዮጵያ ምድር የተለዩትና አሁን እችን ያለችውን ኢትዮጵያ ብቻ ይዘን የቀረነው በዚያው ጥያቄ የተነሳ ነው እኛ አይደለንም የሚሉ ኃይሎች የተነስተው ስላሸነፉ ነው እና አሁንም ደግሞ
ከዚህ በላይ ነበረች ኢትዮጵያ ነው የሚሉኝ
ከዚህ በላይ ነበር ከቀይ ባህር ጀምሮ እስከ ከነጭ አባይ ድረስ ኢትዮጵያ ታሪክ እንደነበረ የታወቀ ነው ማስረጃዎች ሁሉ አሉ።
አዎ ኢትዮጵያ ታሪክ በራሱ እንግዲህ ያው ትንሽ አልፎ አወዛጋቢ እንደሆነ ይታወቃል። የተለያየ ሰዎች ለኢትዮጵያዊነት የኢትዮጵያ ታሪክ የሚለው ላይ የራሳቸው እንትን አላቸው። እንዶችን ጣለ ለማድረግ ነው እንጂ ወደዛ ለማግባት አይደለም። እርሶ ያሉትን ግን ያው ቀበለና ሄዳለው በዛ።
አዎ እሱ እንግዲህ
ራሱን የቻለ ነገር
ነው። ራሱን የቻለ ነው።
ሆነት
መዝገብም ማቀላበት ይኖራል ማስረጃ።
እሺ
እና ወደዚህ ልምጣና አሁን ይሄ እንግዲህ ይሄ ጥያቄ የመንግስቱ የሚመልሰው ነው። አንድ መንግስት ወይንም አንድ አስተዳድራለው ኢትዮጵያን ብሎ የተቀመጠ መንግስት የኢትዮጵያን ዳር ድንበር የኢትዮጵያን ጥቅም የኢትዮጵያውያንን ጤንነት ሰላምና ተርምጃ የሚያካሂድ የሚያሳይ የሚያበለጽገን መሆን አለበትና ዳር ድንበሯ የሀገሪቷ ሉዓላዊነት የሚጠበቀው በመንግስቱ ነው። አለዚያ ይሄንን አደርጋለሁ ይሄ ማድረግ የሚያቀተው ቁጭ ብሎ የሚያከፋፍል መንግስት ሊኖር አይገባም እና ይሄ ኃላፊነት የመንግስቱ ነው። እንደዚህ አለ የሚናገሩትን በማግባባት አላግባብ አንግባባም ካሉ የሰው ሀገር ከፋፈልም ብሎ የሚያስፈልገው ነው ብቻ መውሰድ የመንግስቱ ግዴታ ነው እና አሁን ያለው መንግስት እንደማየው ያው ዶክተር አብይ ሲናገር እንደሰማ ነው አንድ ሀገር እንደቀጠል እንደዛ ቀጠል የሚወድቅ ክፍል የላትም አብራ የምትኖር ጥንታዊት ሀገር ናት ብሏል። እኛም ልንሰማ የምንጠብቀውም ሊያደርግም የምንጠብቀው ይሄ ነው። ሰዎችን ማግባባት ይኖርበታል። ካላግባቡም ደግሞ የመንግስታዊ ስልጣን አለው በስልጣኑ መሄድ ይችላል። እንደው ባጥቂቱ ስለ ባንዲራው ቅድም የተረሳ ነገር ስላለ ልጨምርበት።
እሺ ጨምረው ወደ መፍትሄ ሄዱልኛል። እንግዲህ ኢትዮጵያ ውስጥ አሁን እንደሚያቆት በባንዲራ የተነሳ በሰንደቅ ዓላማ የተነሳ አወዛጋቢ ነገር አለ። ጠቅላይ ሚኒስትር አብይም ባንዲራ ሊያጣላ አይገባውም በሀገር ጉዳይ ብቻ መስማማ ወደ ሰላም እንምጣ ይመስላል እና መፍትሄው ምንድነው? እንደው እንግዲህ ሳይቃጠል በቅጠል ይባላል። ከዚህ የባሰ ችግር ሳይፈጠር ሰው እንደው ልቦና አግኝቶ ወደ አንድ ስምምነት ሊመጣ የሚችልበት መፍትሄ ምንግሩኛል? አሁን የተረሳቸው አንጠብ ይቀጥሉና በዛ ነው።
አዎ ይሄ ሶስቱ ቀለም ባንዲራ የተፈጠረው በተለየ እነዚህ በጭቆና ላይ በቅኝ ግዛት ላይ የነበሩ አፍሪካውያን ሀገሮች ያን ጊዜ የምታውለበልብ እሷ ብቻ ስለነበረች እነሱ ነጻ ሲወጡ የአፍሪካ ባንዲራ ነች ብለው የኛንም ከሱ ጋር ማያያዛለብን ይያሉ ብዙ ሀገሮች ነጻ ሲወጡ ከኢትዮጵያ ባንዲራ ጋር አያይዘዋታል ባንዲራቸው። አሁንኛ እንለውጥ ባንዲራችንን ባልን ጊዜ እነሱን ሁሉ ጥለናቸው ከዳናቸው ማለት እኮ ነው። ይሄ መሆንም የለበትም። ኃላፊነቱ መፍትሄው የመንግስት ነው። የመንግስት እርምጃ መውሰድ አለበት። ኃላፊነት ማለት የሀገሪቱ ሉዓላዊነት መጠበቅ አለበት። በምን አይነት መጠበቅ አለበት ሲባል ያው አሁን እንዳለው ሰዎችን በማግባባት ታሪኩን በማስተማር በማስረዳት እንዲም ካሉ ማለት አሻፈረኝ የሚል ሰው ምን ታረጋዋለህ? እያወቀ ነጭን ጥቁር ነው ብሎ የሚከራከረው ሰው ምን ታረጋዋለህ? እንግዲያው ባህያና ልቀበልም ካልክ እኛ ሀገራችንን አንለቅም ብሎ ያው የተለመደው ግብግብ መግጠም ነው።
እንግዲህ ግን አነ ህገ መንግስቱ አሁን እስካልተለወጠ ድረስ አንቀጽ 29 ላይ ሐሳብን በነጻነት ያለ ገደብ የመግለጽ መብትን ይደነግጋልና መብቴ ነው በሚለው ነገር ያን ያሰፉ ሊሄዱ የሚችሉ ወገኖች ሊኖሩ ይችላሉ።
እሱማ ተፈቅዶልን አሁን እንደልባችን ሬዲዮንም ይሄ ኢትዮጵያ ድረስ ይደርስ ኢትዮጵያ ለመግባት ፈራለሁ አይደለም ሐሳቤን እናገራለሁ ፈቅዶልናል። ኢንተርኔት ሁሉ ተከፍቷል። ጋዜጦች ሁሉ ተከፍተዋል። ሬዲዮን ለማቋቋም የፈለጋችሁ ለማቋቋም ተብሎ እየተቋቋመ ነው። እሱማ ምን ችግር አለ? በዚያ ላይ ቢድረስ የሚያቆሙ ከሆነ የሐሳብን የመግለጽ መብት እሱ ተፈቅዶልናል። እንናገራለን፣ እናሰማለን፣ እናስደምጣለን።
እሺ ፕሮፌሰር ኃይሌ እርሶም የማጠቃለያ ሐሳብ እንደ መፍትሄ የሚሆን አልሰጡንምና በሱ እናጠቃልላለን።
አንቀጽ 29 በነጻ መሰባሰብ የመናገር ሐሳብህን የመግለጥ መብት ነጻነት ይሰጣል። ያ ማለት ደግሞ ለሀገርና ለሌላው የሚጎዳ ነገር ታደርጋለህ ማለት አይደለም። ነጻነት የሌላውን አፍንጫ እስከማትነካ ድረስ ነው። በዚህ ምክንያት ነጻነትን መጠቀም ለማይችል ነጻነት አይገባም። የሚገባው ቋንቋ ነው የሚያስፈልገው። በዚህ ምክንያት ነው እስር ቤትና የመንግስት እርምጃ የሚወሰድበት። አሁን ያየናየው ሁናቴ ከዛ አልፎ ሄደዋል። በሰንደቅ ዓላማ ማኝቶ ሰውን መግደል፣ ንብረት ማውደም፣ ወደ እንስሳነት ደረጃ የተካሄደበት ሁናቴ ነው ያለው። እንግዲህ ይሄ አንቀጽ 29 አማኝቶ መሆን የሚገባ ነገር አይደለም። እኔ ከዚች በላይ ሊንቀሳቀስ ሊሄድ ይፈልጋለሁ።
እንደ መፍትሄ
አንደኛ ይሄ ለውጥ የመጣበት ዋና ምክንያት የለውጡ አቀንቃኝ እና የለውጡ መሪ ሆኖ የተመረጠው የለውጡ መሪ ሆኖ የተገኘው ሰው ማለት ልክ አብይ አህመድ ኢትዮጵያዊነትን ስለቀነቀነና የኢትዮጵያን ታሪክ ከህዝቡ ጋራ እና ከድርጅቱ ጋራ ስላስታረቀ ነው። እንግዲህ በኢትዮጵያዊነት የማይቆም ከሆነ ይሄን ያህል ሰልፍ፣ ይሄን ያህል የህዝብ ድጋፍ፣ ይሄን ያህል የድሮ በእንቁላልና በቲማቲም ወይ ደግሞ በየሄደበት እያሳደን በስድብ የምናዋርደው ሰው የህዝብ ከፍተኛ ተቀባይነት ባልኖረውም ነበር። ይህን መርሳት ያለበት አይመስለኝም። እንግዲህ ከአንድ ብሔረሰብ ይመጣለው ባይ ነው፣ ግን ከፍተኛ ተቀባይነትና ህዝብ ድጋፍ ያገኘው የአንድ ብሔረሰብ አባል በመሆኑ አይደለም። ኢትዮጵያዊ ነኝ፣ ለኢትዮጵያ ይቀናቀናለሁ፣ የኢትዮጵያን ዓላማ የኢትዮጵያ ዳር ድንበሯን አስጠብቃለሁ ስላለ ነው። ይህን መርሳት ያለበት አይመስልም። ስቴትስማን እንደሚሉት ማለት ብልህና አዋቂ አሪቆ አሳቢ የሚያስብ መሪ ከሆነ ያንን ከግል ጥቅሙ ከጎሳ ጥቅሙ ከብሔረሰብ ጥቅሙ በላይ ሰፋ ያለችን ኢትዮጵያ ማየት የሚገባ መሰለኝ። አጼ ምኒልክም ወደ ከፍተኛ ኢትዮጵያን ያለችን ኢትዮጵያ ሊሰጡ ነው የቻሉት ሰፋ ከነዛ ከጎጠኞቹ ከባላባቶቹ በሰፋ አይን ሰፊ ሀገር ሰፊ አድማስ በማየታቸው ነው። በዚህ ምክንያት ይሄ አሁን ያለ ሁናቴ በስልጣን ያለው መንግስት እና የመንግስቱ መሪ አስፈላጊ ሆኖ ከተገኘ የመንግስት ስልጣን ያለው ተገቢውን እርምጃ መውሰድ ያለበት መሰለኝ። መንግስት ይቅርታን ፍቅርን መስበክ የመንግስት ስራ አይደለም። የመንግስት ስራ እኩልነትን ማምጣት፣ አንድነትን ማጽናት፣ ፍትህን በግብር ላይ ማዋል ነው። አሁን ኢትዮጵያዊነትን እነዚህ ነገሮች ከተደረጉ ይቅርታም ይመጣል። ግን ይቅርታ አጥፊው፣ ገዳዩ፣ አፈናቃዩ፣ ሀብቴን አውዳሚው ያንን ሁሉ ይዞ ይቅርታ ስጠይቅ አይደለም፣ መጀመሪያ ለጥፋቱ ካሳ ወይ ይቅርታ ስጠየቅ ነው። መደመር የምትችለው ብረትና ሸክላ ሊደመሩ አይችሉም። ክፉና ደግ ሊደመሩ አይችሉም። በአንድ ዓላማ በአንድ ደረጃ የሚስማሙ መሆን አለባቸው።
ከተስማሙማ ምን ችግር አለው? ለማንስማማውና ለማይጠመን ነው እንጂ ይቅርታ ማድረግ ይህም የሚያከራክር ነው አይደለም?
የማይስማማ አሁን እኮ ሁናቴ ያለው ይቅርታ ሀብቴን ዘርፎ ያለው ሰውዬ ሀብቴን ይዞ ይቅርታ አድርግልኝ ነው የምለው። መጀመሪያ እኮ ፍቱ መደረግ ይኖርበታል ነው የምለው እኔ። አሁን ብዙ ህዝብ ተፈናቅሏል። ይሄ መንግስት ከመጣ በኋላ ይልቁንም ብዙ መንግስት በሶማሌ ኦሮሞች ተፈናቅሏል። አማርኛ ተናገርት ተብሎ ከየቦታው ተፈናቅሏል። ግፍ ተፈጽሟል። ሀብት ንብረት ወድሟል። እነዚህ ሰዎች እነዚህ ነገሮች መስተካከል ያለባቸው
ፕሮፌሰር ሊናገሩ ይፈልጉ መሰለኝ።
አይ እንደው ስለመደመር መጥረቢያና ሸክላም እኮ አንድ ቤት ውስጥ ይኖራሉ። ስለዚህ
ፕሮፌሰር ጥሩ
እና አደማመሩ ላይ ነው እና አጠቃቀሙ ላይ ነው።
መልካም ነው። ሁለታችሁም በእውነቱ ከታሪክ አንጻር በሙያችሁ መታቆትን ነው ያካፈላችሁ። ለጊዜው በጣም አመሰግናለሁ። ከአትላንታ ፕሮፌሰር ኃይሌ ላሬቦ፣ ከዚህ ከኒውዮርክ ደግሞ ፕሮፌሰር ጌታቸው ኃይሌ በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ።
እሺ።
እልባት ካደረግንበት የሚቀጥል ወግ ነው
የባላንጣዎች ቡድን።
ለራዲዮ መጽሔት ቤተኞች
በፌስቡክ ለምትከታተሉንና ድረገጻችንን ለምትጎበኙ አድማጮቻችን፣
አሁን ርዕሱ እንግዳ አይደለም።
የባላንጣዎች ቡድን ቲሞፍ ራይቫልስ ዘ ፖለቲካል ጂኒየስ ኦፍ አብርሃም ሊንከን በ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃት የተካነ አስተዳደር ላይ ያተኮረው ይህ መጽሐፍ
የስመ ጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻነት አቶ ይልማ አዳሙ ያደረሱን ጽሑፍ ነው።
አሁን የባላንጣዎች ቡድን
የባላንጣዎች ቡድን በዚያ በቀደመ ትረካ እንዲነበር የተቋጨው እርቅና ስምምነት ጦርነቱ አብቅቶ ሊንከን ለሁለተኛ ጊዜ ተመረጠ። ባስመዘገበው ድሎች ከመክሯራት ይልቅ ታሪካዊ ንግግሩን ብሔራዊ እርቅ እንዲሰፍንና የአንድነት ስሜት እንደገና እንዲነክስ መንገድ መክፈቻ አደረገው። ብሔራዊው የትኩረት አቅጣጫ ምን ሊሆን እንደሚገባ ማመላከቻ አጋጣሚ አደረገው። ያቅጣጫ በብሩህ ተስፋ የተቃኘ በእርቅና በሰላም ማዓዛ የታጀበ ነበርና አገሪቱን ከዳር ዳር አወዳት።
በማንም ላይ ጥላቻና የበቀል ስሜት ሳይኖረን በጽኑ ፍቅር ተሳስረን የጀመርነውን የአገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተንም የአገራችንን ቁስል እናክማለን፣ ህብረታችንን እናድሳለን አለ። ይህ በቀደመው ጽሑፍ የአብርሃም ሊንከንን ዘመን የተመለከትንበት ወደ ኢትዮጵያ ጉዳይ የተመለሰበትን የዛሬው ማጠቃለያ ልናደርግ ነው።
አሜሪካ አንድ ታላቅ መሪ ባስፈለጋት ሰዓት ሊንከንን አግኝታለች። የሊንከንን የባላንጣዎች ቡድን አዋቅራ ከመዓት ድናለች። እኛ ደግሞ ሳይውልና ሳያድር የራሳችንን ሊንከን መፍጠራችን ወሳኝ ነው። ማለቂያ በሌለው ጉስቁልና የሚማቀቀውን ህዝባችንን የሚታደግ የባላንጣዎች ቡድን ለማደራጀት ከዚህ የተሻለ የታሪክ አጋጣሚ የለም። አስፈላጊነቱም እንዲህ አንገብጋቢ ሆኖ አያውቅም ሲሉ አቶ ይልማ አዳሙ ቲም ኦፍ ራይቫልስ የባላንጣዎች ቡድን በሚለው የሊንከንን ያን በልዩ መንገድ የሚታሰብ የቆየ ዘመን የሚፈትሽ ነገር ግን ዛሬ ጋር ፈጥኖ ሊያመጣን ብዙም ያልራቀ ያን የለዘፈ ትርጉም ያዘለ ታሪክ ከኢትዮጵያ ሁኔታ አዛምደው የከተቡበትን ጽሑፋቸውን ቋጭተዋል።
የቁም ነገር ጨዋታው ገና ድሮ የጀመረ ይመስላል። እኛም በርዕሱ ላይ ያጠነጠነውንና የሩቁን ቀረብ አድርጎ ለመመርመር ብሎም የሚሻለውን ለማመላከት ከፈቀዱ ባለሙያዎች ጋር የምናደርገውን ውይይታችንን
አሁን ሁለት እንላለን።
በቀጣዩ ፕሮግራማችን ነው ታዲያ።
አድማጮች፣ አሁን ሰዓቱ የንጉሥ የአክሊሉ መስኮት
የሚከፈትበት ነው። እና የይዘለስ ላይቭ የትምህርት የሚለውም ተፈታይ ዝግጅት ነው። እና
የንጉሴ የዛሬ ዝግጅት ተከታታይ ቅንብር ነው።
ትምህርት በኢትዮጵያ ነው ርዕሱ።
ዘመናዊ ትምህርት በኢትዮጵያ ዝክረትም ዓለም የትናንት ማስታወሻ ተከታታይ ዝግጅት። እንግዳዬ ዶክተር አግደው ረዴ የከፍተኛ ሁለተኛ ደረጃ ትምህርት ቤት ዳይሬክተርም ስለነበሩ የከፍተኛ ትምህርት ኮሚሽን ኮሚሽነር ሆነው ዩኒቨርሲቲውን ሌላውንም ሁሉ ያዙ ስለነበረ ስለ ትምህርት ጉዳይ በጥልቀት ያውቃሉ። በዚህም ጉዳይ ላይ ብዙ ጽፈዋል። ብዙም መናገር ይችላሉ በኩራት። ዶክተር አግደው ረዴ ባለፈው 15 ቀን ፕሮግራማችን ቀደምት የውጭ ሰዎች የትምህርት ቤት ዳይሬክተሮችን አንስተው ለምሳሌ ዳግማዊ ምኒልክንና የተፈሪ መኮንንን አንዳንዶቹን ስማቸውን ጠቃቅሰው አጫውተውናል። ለመሆኑ በወቅቱ የነበሩ ኢትዮጵያውያን የከፍተኛ ትምህርት ቤቶች ዳይሬክተሮች እነማን ነበሩ? ምን አለ በዚህ ምዕተ ዓመት በዚህ ሚሌኒየም ስማቸው ቢነሳ?
ኃይለ ሚካኤል መስከና የመንግስት ዳይሬክተር ነበር። ታሜ ታወቀ መሆኑ ነው። አባ ኃይለ መስከል ደስታም የመንግስት ዳይሬክተር ነበር። ታየ ደመሰው እና እንተና ተሰማ ደስታ ለአጭር ጊዜ ነው የሆነው። አቶ መሰለ ምትኩ የሚባል ብዙ ጊዜ ቆይቷል። ሂሳብ ሊቅ ነው። እንግዲህ እነዚህ አብዛኛውን ከ1954 በኋላ በእናንተ ቋንቋ የታስገርግርት ሉታላችሁ እና ከዛ በኋላ የኢትዮጵያውያን ዳይሬክተሮች እየበዙ ሆኑ። አላማው ደግሞ እንደምታውቀው የመምህራን ማሰልጠኛ 1948 አካባቢ ከአዲስ አበባ ከምኒልክ ትምህርት ቤት አንድ ሴክሽን ነበር ሌላ ሴክሽን ነበር። ከዛ ወደ ሐረር ሄደ። ወደ ሐረር ሲሄድ አብዛኛው የትምህርት ቤት ዳይሬክተሮችን ለማበልጸግና ኃላፊነት ያላቸውን የመረጡ ዳይሬክተር ማድረግ ነበር። ከመካከል የመንግስቱ ነው። እንግዲህ ሁሉም እንዳተረጓጎሙ ነው እንጂ ብዙ ኢትዮጵያኖች በተፈሪ መኮንን ብቻ ሲቀር የውጭ እንትን ዳይሬክተሮች ዴስኩል ማለት ቀደም ስላሴ አንደኛ ደረጃ እንለዋለን እና ደግሞ ኮተቤ ሁለተኛ ደረጃ ይባላል ያን ጊዜ እነሱ እና ሐረር ደግሞ መድኃኔዓለም ይባላል። አዲስ አበባ ደግሞ ባላባት ወይም መድኃኔዓለም ትምህርት ቤት እንለዋለን። ቀጥሎ የአርበኞች ትምህርት ቤት የሚባል ነበር ተዚህ ላይ እንደሆነ እና አምሃ ደስታ ዲሬክተሮች ጥሩ ዲሬክተሮች አበሮች ነበሩ። ናሽናል ሳብቲቭ ነበሩ። አሁን ልመቆነንም ነበሩ። እነዚህ ሁሉ የኢትዮጵያውያን አብዛኛውን ይመሯቸው ነበር። እነዚህ የተፈሪ መኮንን የወንጌት እና የመድኃኔዓለም ቆየ። ምክንያቱም ወንጌት እንግሊዞች ይዘውት ነበር። አብዮት ውስጥ ከፈነዳ ድረስ አልለቀቀም። መድኃኔዓለም ሚስተር ጀፈሪ ላስት የሚባል ጎበዝ የጂኦግራፊ ሊቅ አለ። እሱ ወደ ዋናው መስሪያ ቤት ገባ። ከዛ ኃይለ ጊዮርጊስ ጣሰው ዲሬክተር ሆነ። ሌሎቹ ነበሩ። እንግዲህ ተፈሪ መኮንን ትዝ የሚለኝ ብዙ አልሆኑም። አሁን ሰዎች እንዴ በጣም ጋኙ አለ። ዚፌል ነበረ ወለ የቀደም ኃይለ ስላሴ ዩኒቨርሲቲ ዲን ሆኖ ነበር። ዚፌልም ራስ አብዛኛው ጀዙቶች የካቶሊክ እምነት ያላቸው ከኩዌት ከካናዳ መጥተው እንግዲህ እነሱ ጃንሆይን ይሰብካሉ። ድሬዳዋ በነበሩ ጊዜ የኛ ሃይማኖት በልጅነቱ እንዳለም ያስተማርነው ይባቸዋል። ጃንሆይ የምለውን ቀደም ኃይለ ስላሴ ነው። እሳቸው ደግሞ ያንን ብለው ተፈሪ መኮንን አብዛኛውን ከጥንት ጀምሮ የያዙት ጀሹቶች ናቸው። የጀሹትም ለተከታዮች የካቶሊክ ናቸው እና እነሱም የሚወጡት ከኩዌት ከካናዳ ነው። ከካናዳ ነው የመጡት ነበሩ። እስከ መጨረሻ ድረስ ኋላ አዲስ አበባ ዩኒቨርሲቲ ሲቋቋም ከመንግስቱ ነው በኋላ ቤተ መንግስቱ በቀዳማዊ ኃይለ ስላሴ ዩኒቨርሲቲ ስም ሲሰየም ተፈሪ መኮንን ዳይሬክተር የነበሩት ትልቅ አስተዋጽኦ አድርገዋል። ነጋኙ ለምታው ነዙፌል ዲን የሆኑ ምክትል ፕሬዚዳንት አማካሪም የሆኑ ረድተዋል።
አመሰግናለሁ ዶክተር አግደው ረዴ። ጠላት ከወጣ በኋላ ያለውን በሚቀጥለው ጊዜ ዘረዝሩልናል። እስከዛው ደህና ሰንብት።
ለግብሽን እናመሰግናለን።
አሁን ይቀርን
ፍቅር መዳኒት መለኛ ነሽና የፍቅር መዳኒት መለኛ ነሽና
የመሰናበቻው ዜማ
የከቸን አርግና የከቸን አርግና።
አድማጮች ለሙዚቃ ጊዜ የለንም። የማጠቃለያ ዜናውን አሰማለሁ። ብሬት ካቫኖ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ እንዲሆኑ የሕግ መወሰኛው ምክር ቤት ከወሰነና ቃለ መሐላ ከፈጸሙ በኋላ ዋሽንግተን ዲሲ ላይ የበረታ ቅሬታ እየተሰማ ነው። የሚስተር ካቫኖ ሹመት የጸደቀው ከምክር ቤቱ አባላት እንደራሴዎች የ50ውን ድምፅ በማግኘት ነው። ዩናይትድ ስቴትስ ውስጥ በስደት ይኖር የነበረው ሳውዲ አረቢያዊ ጋዜጠኛ ኢስታንቡል በሚገኘው የሳውዲ ኤምባሲ ባለፈው ወር የተገደለው የጋብቻ ሰነድ ለመጠየቅ በገባበት ወቅት ነው ሲሉ የቱርክ ባለሥልጣናት ደምድመዋል። የሳውዲ ባለሥልጣናት ግን ክሱን መሠረተ ቢስ ሲሉ አጣጥለውታል። የጋዜጠኛ ጃማል ካሾጊ እጮኛ ባለፈው ማክሰኞ ከቆንሲላው ጽፈት ቤት ውጭ ተጠብቀው የነበር ሲሆን ከገባ በኋላ ከህንፃው አልወጣም ብላለች። ካሾጊ ለዋሽንግተን ፖስት ጋዜጣዊ ዘግብ የነበር ሲሆን ባለፈው ዓመት የተሰደደው የሳውዲ አረቢያ መንግሥት የተቃዋሚዎችን ድምፅ ማፈን ከጀመረ በኋላ ነው። ጋዜጠኛው በተለይ ልዑል አልጋ ወራሹን መሐመድ ቢን ሳልማንን አጠንክሮ ይተች ነበር ተብሏል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን የዛሬ እሁድ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ